Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሐምሌ 14 2013 ዓ.ም ዝግጅታችን ጀመረ። ፕሬዚዳንት ባይደን ለ100 ሀገራት ለመለገስ ቃል የገቡትን ተጨማሪ 500 ሚሊዮን የፋይዘር ክትባት በመጪው ነሐሴ ወር መሰራጨት እንደሚጀምር ተገለጸ። በሰሜን ኢትዮጵያ እየተካሄደ ያለው ግጭት በሁለት ክልሎች መካከል ያለ ግጭት ሳይሆን በፌዴራል መንግስቱና አሸባሪ ባሉት ህወሓት መካከል ነው ሲሉ የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ ዑመር ተናገሩ። በአፋር በኩል ወደ ትግራይ የምግብ ተራድኦ ይዘው ሲንቀሳቀሱ በነበሩ ተሽከርካሪዎች ላይ ህወሓት ወታደራዊ ጥቃት መሰንዘሩን ብሔራዊ የአደጋ ስጋት ስራ አመራር ኮሚሽን አስታወቀ። እነዚህንና ሌሎች ጉዳዮችን ያካተቱ ዘገባዎችን በምሽቱ ታደምጣላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ዩናይትድ ስቴትስ ለአፍሪካ የምትለግሰውን የኮቪድ-19 ክትባት በተመለከተ በተካሄደ የበይነ መረብ ውይይት ላይ ሀገሪቱ 25 ሚሊዮን ገደማ ክትባቶችን ከባለድርሻ አካላት ጋር በመተባበር ለአፍሪካ ሀገሮች በማድረስ ላይ መሆኗ ተገልጿል። በተጨማሪም የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ለ100 ሀገሮች ለመለገስ ቃል የገቡት 500 ሚሊዮን የፋይዘር ክትባትም ከቀጣዩ ወር ጀምሮ እንደሚሰራጭና ከዚህም አፍሪካ ከፍተኛ ቁጥር ያለው ክትባት እንደምታገኝ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዓለም አቀፍ ኮቪድ-19 ምላሽና የጤና ደህንነት አስተባባሪ ጌል ስሚዝ ተናግረዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ማክሰኞ የዲሞክራሲያዊት ኮንጎ ሪፐብሊክ ፕሬዚደንት ፌሊክስ ሺሴኬዲን አነጋገሩ። የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ እንዳሉት ሚኒስትር ብሊንከን እና ፕሬዚደንት ሺሴኬዲ ስለ ሁለቱ ሀገሮቻቸው የተጠናከረ ግንኙነት ውይይት አድርገዋል። ዩናይትድ ስቴትስ እና ኮንጎ በሰላምና በብልጽግና ዙሪያ በጋራ ለመስራት የገቡትን ቃል ለማጎልበት መስራታቸውን እንደሚቀጥሉም ተነጋግረዋል። የኮንጎ ፕሬዚደንት ሙስናን ማስወገድ፣ ዲሞክራሲያዊ ተቋማትን ማጠናከር፣ ለሰላም ለሰብአዊ መብቶችና ለተጠያቂነት መከበር ብሎም የሕዝቡን ጤና ጥበቃ ማሻሻልን ጨምሮ የያዟቸውን የለውጥ አጀንዳዎች እንደሚደግፉ የውጭ ጉዳይ ሚኒስትር ብሊንከን ገልጸውላቸዋል። የኮንጎ ፕሬዚደንት በወቅቱ የአፍሪካ ሕብረት ሊቀመንበርነታቸው የያዙትን አመራር ሚኒስትር ብሊንከን ያደነቁ ሲሆን በህብረቱ ሊቀመንበርነታቸው ዘመን የተፈጥሮ አካባቢ ጥበቃንና የአየር ንብረት ቀውሶችን ጉዳይ አንዱ ቅድሚያ ትኩረታቸው ማድረግ እንደሚገባም ተወያይተውበታል። የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ መግለጫ አክሎም በማሽቆልቆል ላይ ያለው የኢትዮጵያ የትግራይ ክልል ሰብአዊ ሁኔታ ዩናይትድ ስቴትስን አብዝቶ እያሳሰባት መሆኑን የውጭ ጉዳይ ሚኒስትር ብሊንከን በአጽንኦት ለኮንጎ መሪ የገለጹላቸው መሆኑንና ግጭቱን በማርገብ እንዲሁም ታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያለውን ውዝግብ በመሸምገል ረገድ የአፍሪካ ህብረት ሚና ትልቅ ስፍራ የሚሰጠው መሆኑን ለህብረቱ የወቅቱ ሊቀመንበር ለኮንጎ ፕሬዚደንት አጥብቀው እንዳሳሰቡ መግለጫው ጨምሮ አመልክቷል። ዩናይትድ ስቴትስ ሶማሊያ ውስጥ በአልሸባብ ታጣቂዎች ላይ የአየር ጥቃት ማድረሷ ተዘገበ። በስድስት ወር ጊዜ ውስጥ ለመጀመሪያ ጊዜ የተካሄደው የአየር ጥቃት በአልሸባብ ታጣቂዎች ጥቃት ለተከፈተባቸው የሶማሊያ ኃይሎች እገዛ ለማድረግ ማማከርና መርዳት በሚለው ተልዕኮ መሰረት የተወሰደ የአንድ ጊዜ እርምጃ መሆኑን የዩናይትድ ስቴትስ የመከላከያ ሚኒስቴር አስታውቋል። ትናንት ቀደም ብሎ የሶማሊያ ባለስልጣናት የአየር ጥቃቱ መካሄዱን ይፋ ካደረጉ በኋላ ተከትሎ የዩናይትድ ስቴትስ የመከላከያ ሚኒስቴር ባወጣው መግለጫ ከዋና ከተማዋ ከሞቃዲሾ 580 ኪሎ ሜትር ርቀት ላይ በመትገኘው ጋልካዮ አካባቢ ኃይሎቻችን አንድ ጊዜ ጥቃት አካሂደዋል ሲል አረጋግጧል። አንድ የፔንታገን ባለስልጣን ለቪኦኤ በሰጡት ቃል ሶማሊያ ውስጥ የዩናይትድ ስቴትስ ወታደሮች የሌሉ ቢሆንም እርምጃውን የወሰድነው የዩናይትድ ስቴትስ አጋር ኃይሎችን ከጥቃት መከላከልን በሚፈቅደውና አሁንም ስራ ላይ ባለው ስልጣን መሰረት ነው ብለዋል። የትናንቱ የአየር ጥቃት ዩናይትድ ስቴትስ ከስድስት ወራት በኋላ በአልሸባብ ላይ የወሰደችው የመጀመሪያና ፕሬዝደንት ጆ ባይደን አስተዳደሩን ከተረከቡ ወዲህም የተወሰደ የመጀመሪያ እርምጃ መሆኑ ተገልጿል። በኮቪድ-19 ዜና ፋይዘር እና ባዮንቴክ ኩባንያዎች ለአፍሪካ ሀገሮች የሚውሉ የኮቪድ-19 ክትባቶችን ለማምረት ከአንድ የደቡብ አፍሪካ ኩባንያ ጋር ስምምነት ላይ መድረሳቸውን ዛሬ አስታወቁ። በዚህም መሰረት ደቡብ አፍሪካ ኬፕታውን ከተማ ያለው ባዮቫክ ኢንስቲትዩት የተባለው ተቋም እንደ አውሮፓውያን አቆጣጠር ከሚቀጥለው 2022 ዓመተ ምህረት ጀምሮ በአመት 100 ሚሊዮን የኮቪድ-19 ክትባቶችን ማምረት እንደሚጀምር ነው ያመለከቱት። አፍሪካ ውስጥ ቢያንስ የመጀመሪያውን ክትባት የተከተበው ሰው ብዛት ከአጠቃላዩ የአህጉሪቱ 1.3 ቢሊዮን ህዝብ ውስጥ 2% የማይሞላ መሆኑን የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከሎች ያስታወቁ ሲሆን ፋይዘርና ባዮንቴክ ከደቡብ አፍሪካው ኩባንያ ጋር የደረሱት የስምምነት አህጉሪቱ ያለባትን የክትባት እጥረት ወደፊት ለመቅረፍ የሚረዳ መሆኑን የተጠቆመው ባዮቫክ ከአውሮፓ የሚላኩለትን የክትባት ንጥረ ነገሮች ተቀብሎ ያደባለቀ በመርፌ ብልቃጦች ሞልቶ በማዘጋጀት ለ54ቱ የአፍሪካ ሀገሮች ያከፋፍላል ተብሏል። የፋይዘር ዋና ስራ አስፈጻሚ አልቤርቶ ቡረን ዛሬ በሰጡት መግለጫ አሁን ቀደም ኩባንያቸው ለተለያዩ ባለጸጋ ሀገሮች አብዛኞቹን የሚያመርታቸውን ክትባቶቹን በሽያጭ ሲያቀርብ መቆየቱ ሲታወስ፣ በዚህ መግለጫቸው አላማችን ክትባቶቹን ለአፍሪካ ሕዝብ በሙሉ ማዳረስ ነው ብለዋል። ጆንሰን ኤን ጆንሰን ኩባንያም በተመሳሳይ መንገድ ደቡብ አፍሪካ ውስጥ ክትባቶቹ እየተዘጋጁ እየቀረቡ ሲሆን በየአመቱ ከ200 ሚሊዮን በላይ ክትባቶች የማምረት አቅም እንዳለው ተገልጿል። የሚመረቱት ክትባቶች በአሁኑ ወቅትም በአህጉሪቱ ዙሪያ እየቀረቡ መሆናቸው ታውቋል። በሌላ ዜና በአንድ ጊዜ የሚሰጠው የጆንሰን ኤን ጆንሰኑ የኮቪድ-19 መከላከያ ክትባት አዳዲሶቹን የኮሮና ቫይረስ ዝርያዎች የመከላከል አቅሙ ዝቅ ያለ ሳይሆን እንደማይቀር አንድ ጥናት ጠቆመ። የኒውዮርክ ዩኒቨርሲቲ የሕክምና ትምህርት ቤት ባካሄደው ጥናት ከዚህ ድምዳሜ ላይ የደረሰው ከበጎ ፈቃደኞች በተወሰዱ የደም ናሙናዎች ላይ በተደረገ ምርመራ እንደሆነ ነው የገለጸው። ዋናው የጥናቱ መሪ ናታኒኤል ላንዳው በሰጡት ቃል የጆንሰን ኤን ጆንሰን ክትባቱ በሁለት ጊዜ በሚወጉትና በተለየ መንገድ በተሰሩት በፋይዘር እና በሞደርና ክትባቶች ደረጃ የመከላከል አቅም እንደሌለው ነው የገለጹት። ይህ የኒውዮርክ ዩኒቨርሲቲ ጥናታዊ ሪፖርት ትናንት በኢንተርኔት የተሰራጨ እንጂ በአቻ ተመራማሪዎች ተጠንቶ ያልወጣ መሆኑንና በሳይንሳዊ ምርምር መጽሔቶች ላይ ያልታተመ እንደሆነ ዘገባው ጨምሮ አውስቷል። በተጨማሪም በተጨባጭ መሬት ላይ ያለውን የክትባቱን ውጤታማነት ደረጃ እንደማያንጸባርቅም አክሎ ጠቅሷል። ይህ በዚህ እንዳለ ዩናይትድ ስቴትስ ውስጥ ከአዲስ የኮሮና ቫይረስ ተጋላጮች ውስጥ 80% የያዛቸው ዴልታ የተባለው የቫይረሱ ዝርያ መሆኑን የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ አስታውቋል። በንጽጽር እንደ አውሮፓውያን አቆጣጠር ሐምሌ 3 ጀምሮ በነበረው የአንድ ሳምንት ጊዜ ከነበሩት አዲስ የቫይረሱ ተጋላጮች መካከል በዴልታው ዝርያ የተያዙት 50% እንደነበሩ አስታውቋል። ሲዲሲ ዋና ስራ አስኪያጅ ዶክተር ሮሼል ወለንስኪ ትናንት ማክሰኞ ለዩናይትድ ስቴትስ የሕግ መወሰኛ ምክር ቤት በሰጡት ቃል የኮሮና ቫይረስ ዝርያዎች እንዳይስፋፉ ለመቆጣጠር ያለው ከሁሉም የሚመረጥ መንገድ መከላከል ነው ካሉ በኋላ ያለማድረግ ደግሞ አሁንም የሚሻለው ከሁሉም የሚሻለው መንገድ ክትባቱን መውሰድ ነው ሲሉ አሳስበዋል። የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 ይዞታ ሰንጠረዥ እንደሚያሳየው በአሁኑ ወቅት በዓለም ዙሪያ ያለው የተረጋገጠው የኮሮና ቫይረስ ተያዦች ቁጥር 191.4 ሚሊዮን የገባ ሲሆን ከዚህ ውስጥ ሕይወታቸው ያለፈው ሰዎች ቁጥር ከ4.1 ሚሊዮን አልፏል። ቻይና ማይክሮሶፍት ኤክስቼንጅ በተባለው ትልቁ ዓለም አቀፍ የኢሜል ልውውጥ መገልገያ መረብ ላይ ተፈጽሟል ከተባለው የሳይበር ጥቃት በስተጀርባ አለችበት የተባለውን አስተባበለች። በዚህ ሳምንት የሰሜን አትላንቲክ ቃል ኪዳን አባል ሀገራት ኔቶ፣ የአውሮፓ ህብረት፣ አውስትራሊያ፣ እንግሊዝ፣ ካናዳ፣ ጃፓን እና ኒውዚላንድ ከዩናይትድ ስቴትስ ጋር ሆነው በቻይና መንግስት ይደገፋሉ ያሉትን በበይነ መረብ ወይም ሳይበር ላይ የሚፈጸመውን የጥፋት ድርጊት ፈጻሚዎችን አውግዘዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ቻይና ማዕከላዊ ክፍለ ግዛት ሄናን ውስጥ ለበርካታ ቀናት በጣለው ዝናብ ምክንያት በደረሰው ከባድ የጎርፍ መጥለቅለቅ ቢያንስ 25 ሰዎች መሞታቸው ተዘግቧል። ጎርፉ የክፍለ ሀገሯን መዲና ዣንግዡን ማጥለቅለቁን የተገለጸው የሀገሪቱ መንግስት 100 ሺህ ነዋሪዎችን ወደ ሌላ አካባቢ እንዳስወጣ ተገልጿል። በኦሊምፒክ ዜናዎች ደግሞ የዩናይትድ ስቴትስ ቀዳማዊት እመቤት ጂል ባይደን በቶኪዮ ኦሊምፒክ የሀገራቸውን ልዑካን ቡድን በመምራት እንደሚጓዙ ተገለጸ። ጂል ባይደን ፊታችን አርብ በሚጀመረው የኦሊምፒክ መክፈቻ ስነ ስርዓት እንደሚገኙ ተገልጿል። የልዑካኑ ቡድን ጥብቅ የደህንነትና የጤና ፕሮቶኮል እንደሚከተል፣ ከህዝብ ጋር ያለውን ግንኙነትም የተመጠነ እንደሚሆንና እንቅስቃሴውን የተቆጠበ እንደሚያደርግ የዋይት ሀውስ ቃል አቀባይ ጄን ሳኪ ትናንት አስታውቀዋል። በሌላ ዜና ደግሞ የአውስትሬሊያዋ ብሪስባን ከተማ በ2032 እንደ አውሮፓውያን አቆጣጠር የሚካሄደውን ኦሊምፒክስ ውድድር እንድታዘጋጅ ተመረጠች። ዛሬ በተካሄደ የማሳወቂያ ስነ ስርዓት ላይ በ72 ድጋፍና በ5 የተቃውሞ ድምፅ በ2024 ሎስ አንጀለስ፣ በ2028 ፈረንሳይ ፓሪስ ላይ የሚካሄደውን ውድድር ተከትሎ ብሪስባን እንድታዘጋጅ መመረጡ ተበስሯል። በ1956ና 2000 ዓመተ ምህረቶች ውድድሩን አስተናግዳ የነበረችው የአውስትሬሊያ ልዑካን ቡድን ከ32 ዓመታት በኋላ ሀገራቸው ዳግም አዘጋጅ ሆና መመረጧ እንዳስደሰታቸው ቶኪዮ ላይ በተካሄደው ስነ ስርዓት ላይ አሳይተዋል። ዘገባው የአሶሺየትድ ፕሬስ ነው። በመጨረሻም የታዋቂው የአፋን ኦሮሞ ደራሲ ጋዲሳ ብሩ የቀብር ስነ ስርዓት ዛሬ በአዲስ አበባ ተፈጽሟል። በልብ ህመም ምክንያት ከትናንት በስቲያ ያረፉት የደራሲ ጋዲሳ የቀብር ስነ ስርዓት በዮሴፍ ቤተክርስቲያን ቤተሰባቸው፣ የሙያ አጋሮቻቸውና አድናቂዎቻቸው በተገኙበት ተከናውኗል። ዘጋቢያችን ገልሞ ዳዊት ባደረሰን ዜና የኦሮሞ ደራሲያን ማህበር ፕሬዚደንት ወጣት ዮሚዮ ሙለታ በአቶ ጋዲሳ የቀብር ስነ ስርዓት ላይ ስለ ህይወት ታሪካቸውና ስራዎቻቸው መጣጥፎች መቅረባቸውን ገልጸው የደራሲውን ህይወት ለመዘከር በጸሐፊያን ማህበር በኦሮሞ ባህል አዳራሽ ሊደረግ ታስቦ የነበረው መርሃ ግብር በመንግስት ፈቃድ ተከልክሏል ሲሉ መውቀሳቸውን አመልክቷል። አያይዞም በቀብር ስነ ስርዓቱ ላይ የተገኙት የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ አቶ ከበደ ደሲሳ የደራሲ ጋዲሳ ብሩ ህልፈተ ህይወት እንዳሳዘናቸው ገልጸው፣ ይሁንና የደራሲያን ማህበሩ አቶ ጋዲሳን ለመዘከር የጠየቅነው ፈቃድ ተከለከለ ለሚለውም ቢሮአቸው ከቤተሰብም ይሁን ከማህበሩ በተገቢ መንገድ ጥያቄ አልቀረበለትም ማለታቸውን ገልጿል። ደራሲ ጋዲሳ የአፋን ኦሮሞ ስነ ጽሁፍ እንዲያድግ አስተዋጽኦ ካበረከቱት መካከል መሆናቸውንም አክለው ጠቅሰው የክልሉ መንግስት የኦሮምኛ ቋንቋ እንዲዳብር የበኩሉን እየተወጣ ነው ሲሉ ተናግረዋል። በ63 ዓመታቸው ያረፉት ጋዲሳ ብሩ በቁቤ አፋን ኦሮሞ ድርሰታቸውን ካሳተሙ የመጀመሪያ ደራሲያን አንዱ ናቸው። ገልሞ ዳዊትን ላደረሰን ዜና እናመሰግናለን። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። The Voice of America
እኛም ቆንጅታዬን ለዜናዎቹ እናመሰግናለን። ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሐምሌ 14 2013 ዓ ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ፕሬዚዳንት ጆ ባይደን ለአንድ መቶ ሀገራት ለመለገስ ቃል የገቡት ተጨማሪ 500 ሚሊዮን የፋይዘር ክትባት በመጪው ነሐሴ ወር መሰራጨት እንደሚጀምር ተገለጸ። ዩናይትድ ስቴትስ ለአፍሪካ የምትለግሰውን የኮቪድ-19 ክትባት በተመለከተ በተካሄደ የበይነ መረብ ውይይት ላይ ሀገሪቱ 25 ሚሊዮን ክትባት ከባለድርሻ አካላት ጋር በመተባበር ለአፍሪካ ሀገራት በማዳረስ ላይ መሆኗ ተገልጿል። በተጨማሪም ፕሬዚዳንት ባይደን ለ100 ሀገራት ለመለገስ የገቡት 500 ሚሊዮን የፋይዘር ክትባትም ከቀጣዩ ወር ጀምሮ እንደሚሰራጭና ከዚህም አፍሪካ ከፍተኛ ቁጥር ያለው ክትባት እንደምታገኝ የዩኤስ ውጭ ጉዳይ ሚኒስቴር የዓለም አቀፍ ኮቪድ-19 ምላሽና የጤና ደህንነት አስተባባሪ ጌል ስሚዝ ተናግረዋል። የክትባቱን ምርት ለማዳረስ በዩናይትድ ስቴትስ የሚገኙ የመድኃኒት አምራቾች የኮቪድ-19 ክትባትን ጨምሮ በአፍሪካ የሕክምና ግብዓቶችን እንዲያመርቱ ለማስቻል ጥረት እየተደረገ መሆኑንም ገልጸዋል። በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር አኩና ኩክ በበኩላቸው ለአፍሪካና ለመላው ዓለም በድጋፍ መልክ የሚሰጠው ክትባት ደህንነቱ የተጠበቀ እንደሆነ አብራርተዋል። አፍሪካ የተለያዩ ችግሮችን በመጋፈጥ ላይ ያለች አህጉር ብትሆንም የኮቪድ ወረርሽኝን መቆጣጠር ካልተቻለ ለሌሎች ችግሮች ምላሽ መስጠት የማይቻል በመሆኑ የባይደን አስተዳደር ለኮቪድ ምላሽ ቅድሚያ ሰጥቶ በመስራት ላይ መሆኑንም ረዳት ሚኒስትሯ አኩና ኩክ ገልጸዋል። ኬኔዲ አባተ ዝርዝር አለው።
ዩናይትድ ስቴትስ አሜሪካ የኮቪድ-19 ስርጭትን ለመግታት የሚደረገውን ዓለም አቀፍ ጥረት በመምራት ረገድ ያላትን ሚና እንዲሁም ሀገሪቱ ለአፍሪካ የምትለግሰውን 25 ሚሊዮን የሚጠጋ የኮቪድ-19 ክትባት በተመለከተ በበይነመረብ ገለጻና ውይይት ተደርጓል። ዩናይትድ ስቴትስ ለአፍሪካ የምትለግሰውን ክትባት በተመለከተ ገለጻ ያደረጉት በሀገሪቱ የውጭ ጉዳይ ሚኒስቴር የዓለም አቀፍ ኮቪድ-19 ምላሽና የጤና ደህንነት አስተባባሪ ጌል ስሚዝ ከባለድርሻ አካላት ጋር በመተባበር በመጀመሪያ ዙር ለመለገስ ቃል የተገባውን 25 ሚሊዮን የኮቪድ-19 ክትባት ለአፍሪካ ሀገራት የማድረስ ሂደት በመከናወን ላይ መሆኑን ገልጸዋል። ፕሬዚደንት ጆ ባይደን ለ100 ሀገራት ለመለገስ ቃል የገቡት ተጨማሪ 500 ሚሊዮን የፋይዘር ክትባትም በመጪው ነሐሴ ወር መሰራጨት እንደሚጀምርና ከዚህም አፍሪካ ከፍተኛ ቁጥር ያለው ክትባት እንደምታገኝም ነው የተናገሩት።
We're in the process of delivering the 25 million doses. 25 ሚሊዮን ዶዝ ክትባቶችን በማድረስ ላይ ነን። ይህም በተቻለ ፍጥነት እንዲሳካ ከአፍሪካ ህብረት፣ ከአፍሪካ መንግስታትና ከኮቫክስ ጋር በትብብር እየሰራን ነው። ፕሬዚዳንት ባይደን በቡድን 7 ሀገራት ስብስብ ላይ ቃል የገቡት 500 ሚሊዮን የፋይዘር ክትባት ለገሳም በነሐሴ ወር መሰራጨት ይጀምራል። ከዚህም ከፍተኛ ቁጥር ያለው ክትባት ወደ አፍሪካ ይላካል። እነዚህ ክትባቶች በፍጥነት እንዲደርሱ ለማስቻል ከአፍሪካ መንግስታት፣ ከሲቪክ ማህበራት፣ ከጤና ባለሙያዎችና ከአፍሪካ ሲዲሲ ጋር ተቀራርበን በመስራታችን ደስተኛ ነን። ምክንያቱም የክትባት አቅርቦቱ ዝቅተኛ ሆኖ ሳለ ሶስተኛው ዙር የቫይረሱ ወረርሽኝ እየጨመረ በመሆኑና ዴልታ የተሰኘው ዝርያ ከባድ በመሆኑ ማድረግ የምንችለውን ሁሉ በትብብር ማድረግ አለብን።
በዩኤስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር አኩና ኩክ በበኩላቸው ለአፍሪካና ለመላው ዓለም በድጋፍ መልክ የሚሰጠው ክትባት ደህንነቱ እየተጠበቀ እንደሆነ ተናግረዋል። የአፍሪካ ሀገራት ወረርሽኙን ለመከላከል በሚያደርጉት ጥረት ዩናይትድ ስቴትስ ቀዳሚ አጋር ሆና እንደምትቀጥልም ነው የጠቆሙት።
We are pleased to be delivering safe and effective vaccine doses across Africa and the world.
በአፍሪካና በመላው ዓለም ደህንነቱ የተጠበቀና ውጤታማ ክትባት ዶዝ እያቀረብንም በመሆናችን ደስተኞች ነን። የመጀመሪያው ዙር ክትባት ለጅቡቲ፣ ኢትዮጵያ፣ ቡርኪና ፋሶ፣ ጋምቢያና ሴኔጋል በመድረስ ላይ ነው። ይህን ሳምንት ጨምሮ በቀጣዮቹ ሳምንታትና ወራቶችም ብዙ ሀገራት ይደርሳቸዋል። ይህ ጅማሬ ነው። ይህ ድጋፍ ከአፍሪካ ጋር በጤና ዘርፍ የምናደርገው የቆየ አጋርነታችን አካል ነው። ባለፉት 20 ዓመታት ከሰሃራ በታች ባሉ አፍሪካ ሀገራት በጤናው ዘርፍ አሜሪካ ከመቶ ቢሊዮን ዶላር በላይ ኢንቨስት አድርጋለች። በዚህም የሚሊዮኖችን ሕይወት ታድገናል። በአፍሪካ ከሁለት ሶስተኛ በላይ የሚሆነው የአሜሪካ ድጋፍ በጤናው ዘርፍ ላይ ያተኮረ ነው። የአሁኑ አስተዳደር ለአፍሪካ ቅድሚያ ይሰጣል። የአፍሪካ ሀገራት ለወረርሽኞቹ በሚሰጡት ምላሽ ቀዳሚ አጋር መሆናችንን እንቀጥላለን።
የዩኤስ ውጭ ጉዳይ ሚኒስቴር የዓለም አቀፍ ኮቪድ-19 ምላሽና የጤና ደህንነት አስተባባሪ ጋይል ስሚት የጆንሰን ኤንድ ጆንሰን ክትባት ደህንነትን በተመለከተ ለተነሳላቸው ጥያቄ ሲመልሱ ክትባቱ ደህንነቱ የተጠበቀና ውጤታማ መሆኑ በተለያዩ የሚመለከታቸው አካላት መረጋገጡን አንስተዋል። ይሁን እንጂ ክትባቱ የተወሰኑ ተጽዕኖች እንዳሉት የሚገልጹ ማስረጃዎች ቢኖሩም ተጽዕኖቹ ግን እጅግ ዝቅተኛ እንደሆኑም ነው ያብራሩት። የኮቪድ-19 ክትባትን ምርት ለማሳደግ በዩኤስ የሚገኙ የመድኃኒት አምራቾች ክትባቱን ጨምሮ በአፍሪካ የሕክምና ግብአቶችን እንዲያመርቱ ለማስቻል ጥረት እየተደረገ መሆኑንም ገልጸዋል።
አፍሪካ የሚያስፈልጋትን ክትባት ብቻ ሳይሆን ሌሎች የህክምና ግብዓቶችንም አብዛኛውንም ከውጭ ነው የምታስገባው። ስለዚህ ለማድረግ እየሞከርን ያለነው ምንድነው? የአሜሪካ ኢንቨስተሮች በአፍሪካ ኢንቨስት በማድረግ ምርታማነትን እንዲያሳድጉ ለማስቻል ተቀራርበን እየሰራን ነው።
የኮቪድ-19 ክትባት ምርትን ለመጨመር በዩኤስ ዓለም አቀፍ የልማት ፋይናንስ አማካኝነት በደቡብ አፍሪካና በሴኔጋል ኢንቨስትመንት ስለመጀመሩ ማውስተዋል። ከዚሁ ጋር በተያያዘ የባይደን አስተዳደር ለኮቪድ-19 ምላሽ ቅድሚያ ሰጥቶ በመስራት ላይ መሆኑን የገለጹት በዩኤስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር አኩና ኩክ ለቫይረሱ ከፍተኛ ትኩረት የተሰጠው ይህን ወረርሽኝ መቆጣጠር ካልተቻለ ለሌሎች ችግሮች ምላሽ መስጠት የማይቻል በመሆኑ ነው ብለዋል።
You cannot stop this pandemic anywhere in the world without stopping it everywhere in the world.
በስተመጨረሻ ይህንን ወረርሽኝ በሁሉም የዓለማችን ክፍል ማቆም ካልተቻለ የትም ማቆም አይቻልም። በእርግጥ በርካታ ፈተናዎች እየተጋፈጥን ነው። ይህ ወረርሽኝ የአየር ንብረት ለውጥ በከፊል በኮቪድ ምክንያት የተጎዳው ኢኮኖሚ፣ የዲሞክራሲ ችግሮችና ሌሎችም አሉ። አሁን የምንጋፈጣቸውን እነዚህን ሁሉ ፈተናዎች ስንመለከት ወረርሽኙን ካልተቆጣጠርን በስተቀር ሌሎችን መፍታት አንችልም። ለዚህም ነው የባይደን ሃሪስ አስተዳደር ክትባቱ በተቻለ ፍጥነት አፍሪካን ጨምሮ ለሁሉም እንዲደርስ ቅድሚያ የሰጠው።
ዩናይትድ ስቴትስ በመጀመሪያ ዙር ለዓለም ሀገራት ለመለገስ ቃል ከገባችው 80 ሚሊዮን ክትባት ውስጥ 25 ሚሊዮን የሚጠጋው ለ49 የአፍሪካ ሀገራት የሚሰጥ ሲሆን ከነዚህም አንዷ የሆነችው ኢትዮጵያ ከትናንት በስቲያ ሰኞ ዕለት 453,600 የጆንሰን ኤንድ ጆንሰን ክትባት መረከቧ ይታወሳል። ፕሬዚደንት ባይደን ባለፈው ሰኔ ወር በዩኬ በተካሄደው የቡድን 7 ሀገራት ስብሰባ ወቅት ለ100 ሀገራት ለመለገስ ቃል ከገቡት 500 ሚሊዮን የፋይዘር ክትባት ውስጥ 200 ሚሊዮን የሚሆነው በዚህ ዓመት የሚሰራጭ ሲሆን ይህም በቀጣይ ወር እንደሚጀመርም ተገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በሰሜን ኢትዮጵያ እየተካሄደ ያለው ግጭት በሁለት ክልሎች መካከል ያለ ግጭት ሳይሆን በፌዴራል መንግስቱና አሸባሪ ባሉት ህወሓት መካከል ነው ሲሉ የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ኡመር ተናገሩ። አቶ ሙስጠፌ ዓለም አቀፉ ማህበረሰብ የፌዴራል መንግስቱ የተናጠል ተኩስ አቁም አውጆ ህወሓት ግን ጦርነት መቀጠሉን አለማውገዙንም ተችተዋል። ህወሓት አሁንም ፌዴሬሽኑን በማፍረስ የሌሎች የኢትዮጵያ ህዝቦችን እጣ ፈንታ ለመወሰን ጥረት እያደረገ ነው ያሉት አቶ ሙስጠፌ ይህ ግን አይሳካም ብለዋል። አዲስ ቸኮል ተጨማሪ አለው።
በሰሜን ኢትዮጵያ እየተካሄደ ያለው ጦርነት በሁለት ክልሎች መካከል ሳይሆን አሸባሪ ባሉት ህወሓትና በፌዴራል መንግስቱ መካከል ነው ሲሉ የሶማሌ ክልል ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድ በተለይ ለቪኦኤ በሰጡት ቃል ገልጸዋል። አቶ ሙስጠፌ ህወሓት የሁሉም ክልሎች አደጋነቱ አሁን ግልጽ እየሆነ መጥቷል ነው ያሉት። የሶማሌ ክልልን ጨምሮ ሌሎች የፌዴሬሽን አባል ክልሎች ልዩ ኃይሎቻቸውን እየላኩ ያሉትም ይህን ግምት ውስጥ በማስገባት ነው ሲሉ አስረድተዋል።
እኛ የፌዴራል መንግስቱ አካል ነን። ስለዚህ ይሄ ኃይል ደግሞ የፌዴራል ስርዓቱን ሊያፈርስ የሚፈልግ ኃይል መሆኑ ግልጽ ነው። ምናልባት መጀመሪያ አካባቢ እነሱ የሰጡት ናሬቲቭ ሁለት ክልል መካከል ያለ ግጭት ለማስመሰል ቢሞክሩ በሰሞኑ ምን አይነት አላማ እንዳላቸው ግልጽ እየሆነ መጥቷል። የአፋር ክልልን አጥቅቷል። ስለዚህ ቢችሉ ደግሞ የአቅም ጉዳይ እንጂ የሶማሌ ክልልን የቤኒሻንጉል ክልልን ከማጥቃት የሚመለሱ እንዳልሆነ ግልጽ ነው። ለሁሉም ሰው ግልጽ ነው ይሄ። ስለዚህ ኢንቴንሽናቸው ከሁለት ክልል ግጭት በላይ እንደሆነ ግልጽ ነው። ትናንት ያጣሁትን ስልጣን ዛሬ እንደገና ካላገኘሁት ወይም ሌላ አሻንጉሊት ላይ እንደ ትሮጃን ሆርስ ተጠቅሜ እንደገና የአገር ፖለቲካ ላይ በሚፈልገው መልክ ኢንፍሉዌንስ ካልፈጠርኩ ኢትዮጵያ ተደጋጋሚ የሚል አቋም ያለው ድርጅት ነው። ስለዚህ ያንን መቋጨት እንደዛ ሌሎች ክልሎች ላይ ትሬት የሆነ የመጣን ኃይል በጋራ ከመመከት ውጭ ሌላ አማራጭ የለም። የትላንትናው ታሪክ እንዲመለስ አንፈልግም።
ፌዴራል መንግስት ለክረምት የእርሻ ስራና ለእርዳታ አቅርቦት ምቹነት ሲባል የተናጥል የተኩስ አቁም ወስኖ ጦሩን ከትግራይ ማውጣቱ ትክክለኛ ውሳኔ ነበር የሚሉት አቶ ሙስጠፌ፣ ህወሀት ግን ይህን በጦር ሜዳ እንዳገኘው ድል ቆጥሮ ለሌላ ጦርነት መነሳቱ ትክክል አይደለም ብለዋል። ከቅርብ ጊዜ ወዲህ በራያ ጸለምትና በአፋር ክልል የተካሄዱና እየተካሄዱ ጦርነቶች አሸባሪ ባሉት ህወሀት የተለኮሰ ናቸው የሚሉት አቶ ሙስጠፌ፣ አስቀድሞ የፌዴራል መንግስት የህግ ማስከበር ያለውን ዘመቻ ሲያካሄድ በተደጋጋሚ የተኩስ አቁም ሲጠይቅ የነበረው የዓለም አቀፉ ማህበረሰብ ህወሀት ወደ ሌሎች ክልሎች ጭምር ጦርነቱ ሲያስፋፋ በዝምታ ማየታቸውን አቶ ሙስጠፌ ተችተውታል።
የተናጠ የተኩስ ማቆሙ ከተወሰነ በኋላ በህወሀት በኩል ያን እንደ ሽንፈት ቆጥሮ መጠነ ሰፊ የሆኑ ጥቃቶችን በተለያዩ አካባቢዎች፣ ክልሎች ያካሄድ ይገኛል። ይሄ ትንኮሳ ደግሞ እንደተጠበቀው የዓለም አቀፍ ማህበረሰቡ ትናንትና ክልላቸው የተጠቃ ነው ይል የነበረው ዛሬ ለምን እያጠቃችሁ ነው ብሎ እየጠየቀ አይደለም እና አትሊስት አንድ ውጤቱ ዱፕሊሲቲው የዓለም አቀፍ ማህበረሰብ የሚባለው ውሳኔ ምን ያህል የተሸዋረረ እንደሆነ ያሳየ መስለኛል። ኢትዮጵያ
በህወሀት ልዩ ልዩ የሰብአዊ ወንጀሎች ያልተፈጸመበት ክልል የለም የሚሉት አቶ ሙስጠፌ የህወሀቱ አመራር አቶ ጌታቸው ረዳ እንዳሉት ማወራረድ ካለ ህወሀት የሁሉም ባለዕዳ ነው ብለዋል።
እንግዲህ ለ27 ዓመት የኢትዮጵያ ህዝብን ሲገድል የቆየ ድርጅት ነው። በዚህ 27 ዓመት ስልጣኑ ያልገደለው፣ ያልዘረፈው፣ ያላፈላቀለው፣ ያልደፈረው ኢትዮጵያ ብሔር አለ ብዬ አላምነው። በተለይም ኦሮሞ፣ ሶማሌ፣ አማራ፣ ሲዳማ፣ ቤንሻንጉል፣ ጋምቤላ ማለት ሁሉንም ትችላለህ። ትልቅ ግሪቪየንስ የሌለው ህዝብ የለም እና ሂሳብ አወራርዳለሁ ብሎ ሲነሳ ምን አይነት ሂሳብ ለማወራረድ እንደፈለገን ያልገባኝ። ምክንያቱም የበደል ሂሳብ ከሆነ በስምንት ወር ተበድያለሁ ነው እያለ ያለው። እንግዲህ 27 ዓመት ሲገድል የቆየ ድርጅት ስለሆነ የበደል ሂሳብ የሚወራረድ ከሆነ በጣም ባለ ዕዳ ይሆናል ብዬ ስለማስብ እንደዚያ አይነት ሰው
ህወሀት አሁንም የዛሬ 30 ዓመት እንዳደረገው የሌሎች ኢትዮጵያውያን ዕጣ ፈንታ እኔ ወስናለሁ የሚል አቋም አለው የሚሉት አቶ ሙስጠፌ፣ ይህ ግን አደገኛና የማይሳካ ነው ብለዋል።
ያኔ የነበረው የመሀል ሀገሩን የመቆጣጠሩን ትቶ ደግሞ የመሀል ሀገሩን የመበተን አይነት አጀንዳ ሊይዝ ይችላል። ከዛ ውጪ ግን ሀሳቡ አሁንም ለሌሎች ለመወሰን ነው። ዚስ ኢዝ ዘ ሞስት ኢምፖርታንት ቲንግ። አሁንም በሶማሌ ክልል የሚፈጸመው ነገር እሱ አቅም ቢኖረው ዲክቴት ለማድረግ ነው። በአፋር ክልል ምን መሆን አለበት ብለው ዲክቴት ለማድረግ ነው። በአማራ ክልል ምን መሆን እንዳለበት፣ በኦሮሞ ማን ስልጣን መያዝ እንዳለበት፣ ማን መምራት እንዳለበት አሁንም ለመወሰን ነው። ከፔሪፈሪ ተነስቶ የእነዚህ ህዝቦች ሁሉን እጣ ፈንታ ለመወሰን የሚንቀሳቀስ አደገኛ ቡድን ነው። ስለዚህ ያ ደግሞ ስለተሳካለት ከአሁን በፊት 30 ዓመት ስለተሳካለት አሁንም ይሳካለኛል ብሎ ያስባል። ያ የ27 ዓመቱ ውድቀት ምን ያህል ችግር እንዳመጣበት ከስህተቱ ያልተማረ ስለሆነ አሁንም ሌላ ስህተት ከመድገም የሚመለስ ስለሆነ በደህንነት ያ እቅዱ ይኮላሻል፣ ይሸነፋል ብዬ አስባለሁ። በዛ መልክ ይጠናቀቃል ብዬ ማስ
የድሬዳዋ አስተዳደርን ጨምሮ ሁሉም የፌዴራሉ ክልሎች ልዩ ኃይሎቻቸው ወደ ሰሜን ኢትዮጵያ የላኩ ሲሆን ወደ ሰሜን ኢትዮጵያ ለመሄድ በትላንትናው ዕለት አዲስ አበባ የደረሰው የሶማሌ ክልል ልዩ ኃይልም በአዲስ አበባ አቀባበል ተደርጎለታል። በተመሳሳይ በትላንትናው ዕለት በጎንደር ከተማ የነበሩት የኦሮሚያ ክልል መንግስት ርዕሰ መስተዳድር አቶ ሽመልስ አብዲሳም አሸባሪ ያሉት የህወሓት ቡድን የከፈተውን ጦርነት በኢትዮጵያ አንድነት ላይ የተቃጣ ጥቃት በመሆኑ ኢትዮጵያውያን ከዳር እስከ ዳር በጋራ በመነቃነቅ ሊመክቱት እንደሚገባ መናገራቸውን መንግስታዊ የዜና ምንጭ ኢዜአ ዘግቧል። ኢዜአ በዘገባው የኦሮሚያ ክልል ህዝብና መንግስት በኢትዮጵያ አደጋ የሚሆኑ ጉዳዮችን ለመቅረፍ ከወንድም ህዝቦች ጋር መስዋዕትነት ለመክፈል ዝግጁ ነው ማለታቸውን አስነብቧል። ከአሜሪካ ድምጽ ጋር ሰሞኑን ባደረጉት ቃለ ምልልስ የትግራይ ክልል መንግስት አመራር አባልና የትግራይ ማዕከላዊ ኮማንድ ቃል አቀባይ መሆናቸውን የተናገሩት አቶ ጌታቸው ረዳ ግን በአማራ ክልል ያለአግባብ ተይዞብናል ያሉትን መሬት ከማስለቀቅ ባለፈ አጀንዳ እንደሌላቸው ነው የሚናገሩት። ወደ አፋር ክልል የህወሓት ጦር የገባውም የግዛት ማስፋፋት ወይም ሌላ አጀንዳ ኖሮ ሳይሆን እዚያ የሚገኘውን ጠላት ያሉትን ኃይል አቅም ለማዳከም ነው ማለታቸውን ሮይተርስ ዘግቦ ነበር። በሌላ በኩል አቶ ጌታቸው ዛሬ በትዊተር ገጻቸው ላይ ባሰፈሩ ጽሁፍ የፌዴራል መንግስቱንና የአማራ ክልል ባለስልጣናትንና አመራር አጣጥለው ከየክልሉ የጦሯቸውን ልዩ ኃይሎችና አርሶ አደሮችን ወደ የመጡበት መመለሳችን እንቀጥላለን። እኛ ጠባችን ከአማራ ከአፋርና ከሌሎች ጭቁን ህዝቦችም ሆነ ከሚሊሻቸው ጋር አይደለም ብለዋል። አቶ ጌታቸው በዚሁ ተከታታይ ትዊታቸው የሀገሪቱን ከፍተኛ ባለስልጣናት በስም ጠቅሰው ለህዝባችን ስጋት ሆኖ እስከቀጠሉ ድረስ እርምጃችንን ነፍጥ ባነሱበት ቦታ ሁሉ ይቀጥላል ሲሉ አክለዋል። የኢትዮጵያ መንግስት በህዝብ ተወካዮች ምክር ቤት በኩል ህወሀትን በአሸባሪነት የተፈረጀ ሲሆን ህወሀትንም እንደ ህጋዊ የትግራይ ክልል መንግስት አይቀበለውም፣ ከህወሀት ጋር የማደርገው ድርድርም የለኝም ነው የሚለው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ላደረሰን ዘገባ እናመሰግናለን። አሁን ደግሞ ወደ አፋር ነው የምንወስዳችሁ። በአፋር በኩል ወደ ትግራይ የምግብ ተራድኦ ይዘው ሲንቀሳቀሱ በነበሩ ተሽከርካሪዎች ላይ ህወሓት ወታደራዊ ጥቃት መሰንዘሩን ብሔራዊ የአደጋ ስጋት ስራ አመራር ኮሚሽን አስታወቀ። ኮሚሽኑ ጥቃቱን ተከትሎ ወደ ትግራይ ምግብና ምግብ ነክ ያልሆኑ እርዳታዎችን የጫኑት ተሽከርካሪዎች እንዳይንቀሳቀሱ መደረጉን ገልጿል። ጦርነቱ ከሚካሄድበት ያሎ ወረዳ ያነጋገርናቸው አንድ የአካባቢው ነዋሪ በአፋር አርብቶ አደሮች ላይ በከባድ መሳሪያ የታገዘ ጥቃት መሰንዘሩን ተናግረዋል። ጥቃት ተሰነዘረበት ከተባለው ያሎ ወረዳ ብዙ ህዝብ ተፈናቅሎ ወደ አጎራባች ወረዳዎችና ቀበሌዎች መሰደዱም ተሰምቷል። ዘገባው የመስፍን አራጌ ነው፣ ቀጥሎ ይቀርባል።
የብሔራዊ አደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ ለኢዜአ እንደገለጹት ባለፉት 3 ቀናት ምግብና ምግብ ነክ ያልሆኑ ሰብአዊ እርዳታ ጭነው በአፋር በኩል ወደ ትግራይ ክልል በመጓዝ ላይ በነበሩ ተሽከርካሪዎች ላይ ጥቃት ተፈጽሟል። በዚህም እርዳታ የጫኑት 189 ከባድ ተሽከርካሪዎች ለመቆም ተገደዋል። ኮሚሽነሩ አሸባሪ ሲሉ የጠሩት ህወሓት በአፋር ክልል ዞን 4 ፈንቲረሱ ያሉ ወረዳ በከፈተው ጥቃት የእርዳታ መስመሩ መዘጋቱን ነው የጠቀሱት። ከዓለም ምግብ ፕሮግራምና ሌሎች ዓለም አቀፍ የእርዳታ ተቋማት የሚለገሱ ሰብአዊ እርዳታዎችን ወደ ትግራይ ክልል እንዲደርስ መንግስት ሁኔታዎችን ማመቻቸቱን የሚጠቅሱት ኮሚሽነሩ እየተፈጸመ ነው ባሉት የሽብር ጥቃት ግን የእርዳታ አቅርቦቱ መስተጓጎሉን አስታውቀዋል። ባለፈው ሳምንት መገባደጃ ከሰመራ 115 ኪሎ ሜትር ርቀት ላይ ወደ ትግራይ ክልል የምግብ እርዳታ ይዘው ሲንቀሳቀሱ የነበሩ 10 ተሽከርካሪዎች የጥቃት ሰለባ መሆናቸውን የዓለም አቀፉ ምግብ ፕሮግራም ከትናንት በስቲያ ይፋ አድርጎ ነበር። የአካባቢው ጸጥታና የአሽከርካሪዎች ደህንነት አስተማማኝ ሲሆን ሰብአዊ ተራድኦ የያዙት ተሽከርካሪዎች እንዳይንቀሳቀሱ ማድረጉን ያስታወቀው ምግብ ፕሮግራሙ ከጥቃቱ ጀርባ ያሉት አካላት እነማን እንደሆኑ ለማጣራትም ከአካባቢው ባለስልጣናት ጋር እየሰራ እንደነበርም ገልጸዋል። በሰኔ ወር ወደ ትግራይ የሚያሸጋግሩ 2 ቁልፍ ድልድዮች መውደማቸውን ተከትሎ ለትግራይ የሚደረገውን ተራድኦ ለማድረስ በሰመራ በኩል ያለው መንገድ ወሳኝ ሆኖ መቆየቱን ድርጅቱ አስታውቋል። የማህበረሰብ አንቂና የሰመራ ከተማ ነዋሪ የሆኑት አሎ ያዮ በክልሉ ዞን 4 ፈንቲረሱ ያሎ ወረዳ የተጀመረው ጦርነት ሳምንት እየተጠጋው እንደሆነ ይናገራሉ።
የመንግስት ክፍተት ነበር ቢያንስ ህዝቡን መጠበቅ አወሳኞች ላይ መከላከያም ይሁን ልዩ ኃይሎቹን ማስቀመጥ ነበረበት። መንግስት ይሄን አላደረጉም። ይሄን አለመስራታቸው ነው አሁን ባንዴ ገብተው አርብቶ አደሩ ላይ ጥቃት የፈጸሙት፣ አርብቶ አደሩን ያፈናቀሉት። አርብቶ አደር ህጻናት፣ ሴቶች ሳይቀሩ ቤት ሁሉ አቃጥለዋል። መፈናቀል ብቻ ሳይሆን ሞቱም አለ፣ እንስሳት መቃጠልም አለ። በዚህም እሳት ነው።
ጦርነቱ ከሚካሄድበት ያለ ወረዳ ያገኘኋቸው የአካባቢው ነዋሪም በአፋር አርብቶ አደር ላይ በከባድ መሳሪያ የታገዘ ጥቃት ተሰንዝሯል ይላሉ።
አፋር ህዝብ በክላሲን እየተወጋ እነሱ በመርፊና በከባድ መሳሪያ በአፋር ህዝብ በሰላማዊ ህዝብ ላይ ከባድ መሳሪያ እየተተኮሰ ማለት ነው። 3 ቀን 4ኛው ቀን ላይ መከላከያ መጥቷል።
ጥቃቱን ተከትሎም በርካታ የህብረተሰብ ክፍል መፈናቀሉን የማህበረሰብ አንቂው አሎና የያለ ወረዳው ነዋሪ ይናገራሉ።
ወደ 2 ወረዳዎች ላይ የሚገኘው ህዝብ እየተፈናቀለ ነው ያለው።
ወዴት ነው የሚፈናቀለው?
ወደ አጎራባች ወረዳዎች፣ አፋር ወረዳዎች ነው። ለምሳሌ እዋ ላይ ወደ እዋ ይወጣሉ፣ ወደ አውራም
ሙሉ በሙሉ በ3 ከተሞችን አውራ ካሏን እንደገና ደግሞ ያለውን ጭምር 3 ከተሞችን ሰው ወጥተዋል። ህዝቡ ተፈናቅለዋል። ጠቅላላ ወደ ጨፍራና ወደ ቦሌ ኡዋ አላሌ ወረዳ ወደ እስከ ጨፍራ እስከ ሰማራ ድረስ ነው ህዝቡ የተመከተው። እንደገና ደግሞ ቦሌ ጫቃ ውስጥ የገቡት ህዝቦች አለ። ጦርነቱ በጣም ከባድ ሆኖብናል።
ወደ ትግራይ በሚያስገባው መንገድ የተቀሰቀሰው ጦርነት የአንድን አካባቢ ህዝብ ብቻ ለይቶ የሚጎዳ አይደለም ይላሉ አቶ አሎ።
በዚህ በጦርነቱ የትግራይ ህዝብ ብቻ አይደለም እየተጎዳ ያለው፣ በእነሱ አዋሳኝ ያሉ በአማራ በኩልም ይሁን በአፋር በኩልም ሰሜናዊ ዞንም ሙሉ በሙሉ ኔትወርክ የለውም፣ ባንክ የለውም። ለስምንት ወራት ሰብአዊ ድጋፍ አላገኘም ማህበረሰቡ ማለት ነው። አሁን ሲጠቀሙበት ይሄንኛው አሁን ይሄ ዞን 4 በኩል ያለው መንገድ አቋራጭ ነው፣ ለትግራይም አቋራጭ ነው፣ ወደ ትግራይም ለመግባትም አቋራጭ መንገድ ነው። ይሄን መንገድ ነው እነሱ አሁን ጫፍ ላይ የተቆጣጠሩት እና ወደ ክልላቸው ሲሄድ የነበረ መንገድ በአፋር በኩል ሲሄድ የነበረ መንገድ እንደዘጉ ነው አሁን የሚታወቀው። እና እዛ ቦታ ላይ ያለው ማህበረሰብ ጉዳቱ ምን ይሁን የሚለው ይታወቃል። ወደ ረሃብ ነው ማህበረሰቡ እየሄደ ያለው። የእነሱ ጉዳት ግን አብረው የሀገር ጉዳት እየሆነ ነው ያለው።
ለዓለም አቀፉ ማህበረሰብና ለኢትዮጵያውያን ይድረስ ባሉት መልእክታቸው የያለ ወረዳው ነዋሪ ይህም ብለዋል።
አሜሪካን ሴኔተሮቹን በጁንታ ጊዜ መግለጫ ያወጣል፣ በእኛ ጊዜ መግለጫ ካላወጣ ይሄ አያወጣን። ሰላማዊ ህብረተሰብ ነው። ይህ ህብረተሰብ አፋር ህዝቢ ጦርነት አይቶ ተያያቅም። ጦርነት ካለ ስንግልና ነው በአፋር ህዝቢ የሚጣራው እንጂ ጦርነት ጁንታ ነው በመጀመሪያ ጊዜ ያደረግብን። ይሄ ደግሞ የኢትዮጵያ ህዝብ ጠቅላላ መረዳት አለበት። ይሄ ሰላማዊ ህብረተሰብ በአማራ ክልልም በኦሮሚያም በሌላም በምግብ ድጋፍም ሆነ በሌላም ወደ አፋር ክልል መደገፍ አለበት።
ተፈናቀሉ በተባሉት የህብረተሰብ ክፍሎችና በአጠቃላይ የክልሉ ጸጥታ ጉዳይ ከአፋር ብሔራዊ ክልላዊ መንግስት መረጃ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካልንም። ይሁን እንጂ የክልሉ መንግስት አሸባሪና ጁንታ ሲል የጠራው ህወሓት በፈንቲ ረሱ ዞን በያሉ ወረዳ በኩል በአርብቶ አደሮች ላይ ጦርነት መክፈቱን ግን ከቀናት በፊት መግለጹ ይታወቃል። የስልክ መስመር በመቋረጡ ምክንያት የህወሓትን ምላሽ ማግኘት ባይቻልም ለአጃንስ ፍራንስ ፕሬስ አስተያየት የሰጡት የህወሓት ቃል አቀባይ ጌታቸው ረዳ በአፋር አካባቢ እርምጃ መውሰዳቸውን አምነው አላማው ከኦሮሚያ ክልል አካባቢ የመጡ ሚኒሻዎችን መበተንና ወደ መጡበት መመለስ እንደሆነ ገልጸው ነበር። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን ለዘገባው እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ ስርጭታችንን ነው። አሁን ደግሞ ዓለም አቀፍ ዘገባዎችን እናስደምጣችኋለን። የታንዛኒያ ፕሬዚዳንት ሳሚያ ሱሉ ሀሰን ከሳቸው በፊት ይመሩ የነበሩት ፕሬዚዳንትን ሳይቀበሉት የቆዩትን ወረርሽኝ ለማስቆም ሰዎች ርቀታቸውን እንዲጠብቁ፣ እጃቸውን እንዲታጠቡና የአፍና አፍንጫ መሸፈኛ የፊት ጭንብል እንዲያጠልቁ እያስጠነቀቁ ነው። ሶስተኛ ዙር የቫይረሱ ወረርሽኝ አፍሪካን ባጥለቀለቀበት በዚህ ወቅት ግን አብዛኛው የሀገሪቱ ዜጋ የጥንቃቄ እርምጃዎችን ችላ ብሎታል። ባልደረባችን ቻርልስ ኮምቤ ከዳሬ ሰላም ያደረሰን ዘገባ ነው። ስመኝሽ የቆየ ታቀርበዋለች።
ረመዳን ጁማ በዳሬ ሰላም ከተማ የትራንስፖርት አገልግሎት በመስጠት በሚታወቀው በተለምዶ ዳላዳላ ተብሎ ወደሚጠራ አውቶቡስ ሰዎች እንዲገቡ ይጣራል። የአውቶቡሱ ሹፌርም ሆነ ተሳፋሪዎቹ ኮቪድ-19ን ለመከላከል የሚጠቅመውን የፊት መሸፈኛ ጭንብል ግን አላደረጉም። ጁማ እንደሚለው የታንዛኒያ መንግስት ስለ ወረርሽኙ ግልጽ የሆነ ትዕዛዝ ባለማስተላለፉ ህዝቡ በሽታውን አክብዶ ማየት አልጀመረም።
There's no emphasis. I cannot wear a mask because when I look at the people in the surrounding, there's no one who is wearing masks. No sanitizer.
ያን ያክል ትኩረት አልተሰጠውም። እኔም ራሴ የፊት መሸፈኛ ጭንብል አልጠቀምም፣ ምክንያቱም በዙሪያዬ ማንም ያንን የሚያደርግ ሰው የለም። የጸረ ተዋሲያን ሳሙና ወይንም ሳኒታይዘር አንጠቀምም። ለእጅ መታጠቢያ የሚሆን የውሃ ማጠራቀሚያ እዚህ አካባቢ የለም። በአጭሩ በእኔ ዙሪያ ያሉ ሰዎች ያን ያክል አልተደናገጡም፣ እኔም አልተደናገጥኩም። ልክ እንደነሱ ነው የምሆነው።
ከሳምንት በፊት በዚህ ዓመት ለሁለተኛ ጊዜ የታንዛኒያ ባለስልጣናት በሀገሪቱ ያሉ የኮቪድ-19 ተጠቂዎችን ቁጥር ይፋ አድርገዋል። በእነሱ ገለጻ መሰረት እስከ ሐምሌ 1 ባለው ጊዜ ድረስ በታንዛኒያ 408 የኮቪድ-19 ታማሚዎች ሲኖሩ ከነዚህ ውስጥ 284ቱ የመተንፈሻ መርጃ መሳሪያ ተገጥሞላቸው የሚታከሙ ናቸው። የባለስልጣናቱ መግለጫ በታንዛኒያ ሁሉም ክፍለ ሀገራት የኮቪድ-19 ታማሚዎች እንዳሉም ያሳያል። ፕሬዝዳንቷ ሳሚያ ሐሰንም መንግስት ስርጭቱን ለማስቆም አስፈላጊውን እርምጃ እየወሰደ መሆኑን ይገልጻሉ።
The government continues to ask every citizen to take precautions against COVID-19.
ምንጊዜም ቢሆን መከላከል ከማዳን የተሻለ በመሆኑ ዜጎች ኮቪድ-19ን መከላከል የሚያስችላቸውን በጤና ባለሙያዎች የቀረቡ መመሪያዎችን በመከተል አስፈላጊውን ጥንቃቄ እንዲወስዱ መንግስት መጠየቁን ይቀጥላል። በሌላ በኩል ደግሞ መንግስት የቫይረሱን ስርጭት ለማስቆም ሌሎች እርምጃዎችንም እየወሰደ ነው። ለአሁን ክትባቶችን ወደ አገር ውስጥ የማስገባቱን ስራ እየጨረስን ነው።
ሟቹ ፕሬዝዳንት ጆን ማጉፉሊ ቫይረሱ በታንዛኒያ ውስጥ መኖሩን ሲያስተባብሉና ሰዎች የፊት መሸፈኛ ጭንብል እንዳያጠልቁ ሲመክሩ ቆይተዋል። ተተኪያቸው የሐሰን መንግስት ከዚህ እጅግ የተለየ አቋም ቢወስድም ህብረተሰቡ የመከላከያ መመሪያዎችን እንዲተገብሩ የሚደረገው ጥረት ግን በአብዛኛው ሰው ችላ እንደተባለ ነው። የመብት አቀንቃኞችም መንግስት ወረርሽኙን ለመከላከል ለህብረተሰቡ በቂ አመራር መስጠት እንዳልቻለ በመግለጽ ይተቻሉ። ከነዚህ መካከል ቲቶ ማጎቲ አንዱ ነው።
The government has created a big division in the society due to the fact that society has people with different
መንግስት በህብረተሰቡ መካከል ከፍተኛ መከፋፈል ፈጥሯል። ስለዚህ ሰው የተለየ መረዳት ነው ያለው። አንዳንዶቹ መንግስት ሁልጊዜ ትክክል ነው ብለው ያስባሉ። አንዳንዶቹ ደግሞ መንግስትን ማመን አንችልም ስለሚሉ ራሳቸውን ከኮቪድ-19 ለመከላከል ሎሚ መመገብ አለብን ብሎ ያስባሉ። እንደዚህ የሚያስብን ሰው ክትባት እንዲከተብ ወይንም የፊት ጭንብል እንዲያደርግ ብትነግሪው መቼም አይቀበልም።
እጅግ አናሳ የሆነው የህዝብ ምላሽ ያሳሰበው የታንዛኒያ የጤና ሚኒስትር በበኩሉ ህዝቡ በሽታውን ለመከላከል አሁንም ኃላፊነት ለመንግስት ብቻ መተው እንደሌለበት እያሳሰበ ነው። የጤና ሚኒስትር የሆኑት ዶሮት ጓጂማ ለህዝብ ባስተላለፉት መልእክትም በተለይ ጋዜጠኞች በዚህ ረገድ ያለባቸውን ኃላፊነት አስመረውበታል። በዚህ ሁሉ መሃል የአውቶቡስ ረዳት የሆነው ራማዳን ጁማ ለኮቪድ-19 በከፍተኛ ሁኔታ ተጋላጭ መሆኑን ወደ ጎን ብሎ ስራውን ቀጥሏል። እሱ እንደሚለው መንግስት ጉዳዩ አሳሳቢ መሆኑን አስረግጦ ሲናገር ምናልባት ያኔ ተሳፋሪዎቹ ጥንቃቄ እንዲያደርጉ ያስገድዳቸው ይሆናል። የዛኔ እሱም መጠንቀቅ ይጀምራል። ቻርልስ ኮምቤ ከዳሬ ሰላም ታንዛኒያ ላደረሰን ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ወደ ተከታዩ ዘገባ እንለፍ። ቻይና ማይክሮሶፍት ኤክስቼንጅ በተባለ ትልቁ ዓለም አቀፍ የኢሜል ልውውጥ መገልገያ መረብ ላይ ተፈጽሟል ከተባለው የሳይበር ጥቃት በስተጀርባ አለችበት መባሉን አስተባብላለች። በዚህ ሳምንት የሰሜን አትላንቲክ ቃል ኪዳን አባል ሀገራት ኔቶ፣ የአውሮፓ ህብረት፣ አውስትራሊያ፣ እንግሊዝ፣ ካናዳ፣ ጃፓንና ኒውዚላንድ ከዩናይትድ ስቴትስ ጋር በመሆን በቻይና መንግስት ይደገፋሉ ያሉትን በበይነ መረብ ወይም ሳይበር ላይ የሚፈጸመውን የጥፋት ድርጊት ፈጻሚዎችን አውግዘዋል። የቪኦኤ የዋይት ሀውስ ዘጋቢ ፓትሲዩዳ ስኳራ የላከችው ዘገባ ነው። ደረጀ ደስታ ያቀርበዋል።
ማይክሮሶፍት ኤክስቼንጅ በተባለው የኢሜል ልውውጥ መገልገያ መረብና ቋት ላይ የተፈጸመው ጥቃት የታወቀው ባለፈው ጥር ወር ነበር። በመላው ዓለም የሚገኙ በአስር ሺዎች የሚቆጠሩ ደንበኞችን አካውንት መበከል የጀመረው ደግሞ ከየካቲት ወር መጨረሻ ጀምሮ መሆኑም ተነግሯል። በዚህ ሳምንት መግቢያ ላይ የፕሬዝደንት ባይደን አስተዳደር እየተካሄደ ላለው ለዚህ የሳይበር ጥቃት ቻይናን ተጠያቂ አድርጓል። ቤጂንግ ግን ክሱን የፈጠራ ወሬ ነው ብለዋለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ዛሆ ሊጃን እንዲህ ብለዋል።
China once again strongly requests the US.
ቻይና አንድ ጊዜ እንደገና አበክራ መናገር ትፈልጋለች። ዩናይትድ ስቴትስ እና ሸሪኮቿ የሳይበር ስርቆትና የሳይበር ጥቃትን አስመልክቶ ቻይናን ኢላማ ማድረጋቸውን እንዲያቆሙ ትጠይቃለች። የሳይበር ደህንነትን በሚመለከት ቻይና ላይ የምትቸልሱትን ማጠልሸት አቁሙ።
ባለፈው ሰኞ ዩናይትድ ስቴትስ ፕሬዝደንት ጆ ባይደን የቻይና መንግስት የበይነ መረቡን ወይም ሳይበር ጠላፊዎችን ትከላከልላቸዋለች በማለት ወቅሰዋታል።
The Chinese government, not unlike the Russian government, is not doing this themselves, but are protecting those who are doing it.
የቻይና መንግስት እንደ ሩሲያ መንግስት ራሱን ችሎ አያደርገውም። ድርጊቱን የሚፈጽሙትን ግን ይከላከልላቸዋል። ምናልባትም ድርጊቱን እንዲፈጽሙ ሁኔታዎችን ያመቻችላቸዋል።
የኔቶ አባል አገራት የአውሮፓ ህብረት፣ አውስትራሊያ፣ እንግሊዝ፣ ካናዳ፣ ጃፓን እና ኒውዚላንድ የሳይበር ጥቃትን ትደግፋለች በሚል ቻይናን በመክሰስ ረገድ ከዩናይትድ ስቴትስ ጋር ተባባሪ ሆነዋል። ዩናይትድ ስቴትስም አሜሪካንና ሌሎች አገሮችን ኢላማ በማድረግ በመንግስት ከተደገፈው የሳይበር ጥቃት ጋር ግንኙነት አላቸው በሚል አራት የቻይና ዜጎች ላይ ክስ መስርታለች። በዩናይትድ ስቴትስ የካሊፎርኒያ ደቡባዊ ግዛት አቃቢ ህግ ራንዲ ግሮስመን ስለ ተከሳሾቹ እንዲህ ይላሉ።
The indictment alleges that three of the four defendants were intelligence officers with China's Ministry of State Security.
ከተከሰሱት አራት ሰዎች ውስጥ ሶስቱ በቻይና መንግስት ደህንነት ሚኒስቴር ወይንም MSS ተብሎ በሚጠራው ተቋም ውስጥ የሚሰሩ መኮንኖች ናቸው። የመንግስትን ስራ ለመደበቅ ለሽፋን በተቋቋሙ ኩባንያዎች አማካኝነት የተባለውን የሳይበር ጥቃት በመፈጸም የተጠረጠሩም ናቸው።
ይሁን እንጂ ግን የባይደን አስተዳደር ባለፈው ወር በተፈጸመው የሳይበር ጥቃት በሩሲያ መንግስት ላይ እንደወሰደው የአጸፋ እርምጃ ቻይናን እንደ ሩሲያ በማዕቀብ ወይም ዲፕሎማቶችን በማባረር አልቀጣም። በውጭ ግንኙነት ማዕከል የዲጂታልና ሳይበር ስፔስ ፖሊሲ ፕሮግራም ዳይሬክተር አዳም ሴጋል የዚህ ምክንያት ነው ያሉትን እንደሚከተለው ይገልጻሉ።
China retaliating probably against US companies that are doing business inside of China.
ቻይና ምናልባትም በግዛቷ ውስጥ የሚሰሩ የዩናይትድ ስቴትስ የንግድ ድርጅቶችን ልትበቀል ትችላለች ብለው ሰግተዋል። በዚያ ላይ ደግሞ ምናልባትም ከአጋር አገሮች ውስጥ በቂ ተባባሪ ማግኘት ሊቸግር ይችላል። ከቻይና ጋር የኢኮኖሚ ትስስር ካላቸው የአውሮፓ አገሮች ውስጥ በቻይና ላይ እንዲጣል የሚፈለገው ማዕቀብ ተባባሪ የሚሆኑ ቁጥራቸው አነስተኛ ሊሆን ይችላል።
የዋይት ሀውስ ቃል አቀባይ ጄኒ ሳኪም በውጭ ኃይሎች የሚደረገው የሳይበር ጥቃት ላይ የሚደረገው ምርመራ በመካሄድ ላይ ያለ መሆኑን ገልጸው ወደፊት የሚወሰደውን እርምጃ በሚመለከት የተቋጨ ነገር አለመኖሩን ይናገራሉ።
This is not the conclusion of our efforts as it relates to
ይህ ከቻይና ወይም ከሩሲያ ጋር የሳይበር ደህንነትን አስመልክቶ የምናደርገው የመጨረሻ ጥረት አይደለም።
ቻይና የትኛውንም የሳይበር ጥቃት የምትቃወም መሆኑን ገልጻ ብዙዎቹ የሳይበር ጥቃቶች የሚመነጩት ከዩናይትድ ስቴትስ መሆኑን አስታውቃለች። ተንታኞች እንደሚሉት ደግሞ የሳይበር ጥቃት ዩናይትድ ስቴትስን ጨምሮ በቻይናና ሩሲያ ተዘውትሮ የሚፈጸም ሲሆን ድርጊቱም የሚቆም አይመስልም። አሁንም በውጭ ግንኙነት ማዕከል የዲጂታልና ሳይበር ስፔስ ፖሊሲ ፕሮግራም ዳይሬክተር አዳም ሴጋል እንዲህ ይላሉ።
I am more hopeful that we can have some type of agreement on attacks that are destructive.
የመረጃ ቋቶችን የሚሆን ፍርአቶችን ጨርሶ በማጥፋት የሚደረገውን ጥቃትም ሆነ ማስተጓጎልን በሚመለከት ከአንድ ስምምነት ላይ እንደምንደርስ ተስፋ አድርጋለሁ። ኮሎኒያል በተባለው የነዳጅ ማስተላለፊያ መስመር ላይ የደረሰው ጥቃት ድርጅቱ ለበርካታ ቀናት የማስተላለፊያ መስመሩን ከአገልግሎት ውጪ እንዲያደርግ አስገድዶታል። ከቻይናም ሆነ ከሩሲያ ጋር የተናጠል ስምምነትም ሆነ የጋራ አሰራር ላይ እንድንደርስ የሚያስደርገን ይህ አይነቱ ጥቃት ነው።
እንደ አውሮፓ አቆጣጠር በ2015 የቀድሞ ፕሬዝደንት ባራክ ኦባማና የቻይናው መሪ ጄ ጄፒንግ ሁለቱም አገሮች የሳይበር ጥቃትን በጋራ ለመመከትና በግዛቶቻቸው ውስጥ የሚፈጠሩትን ጥቃቶች ለመመርመር ስምምነት ማድረጋቸው የሚታወስ ነው። ይሁን እንጂ ግን አሁን በቅርቡ የተካሄደው የሳይበር ጥቃት በሁለቱ አገሮች በቻይናና ዩናይትድ ስቴትስ መካከል ያለውን ውጥረት ሊያባብሰው እንደሚችል ተገምቷል።
ወደ ተከታዩ ዘገባ እንውሰዳችሁ። ዩናይትድ ስቴትስ እና የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶ አፍጋኒስታንን ከታሊባን አገዛዝ ካላቀቁ 20 ዓመታት ከሆነ በኋላ ከሀገሪቱ ወጥተዋል። በእነዚህ ዓመታት ያደገው የሀገሪቱ ትውልድ መጻኢ ዕድል አሳሳቢ መሆኑን የአሜሪካ ድምጽ ዘጋቢ አራሽ አርባሳዲ ዘገባው በዝርዝር ተመልክቶታል። አዳነች ፍስሐዬ ታቀርበዋለች።
በቅርቡ የታሊባን ተዋጊዎች በካንዳሃር መንገዶች ወታደራዊ መኪና ውስጥ በነበሩ ልዩ የአፍጋኒስታን ወታደሮች ላይ ጥቃት ከፈቱ። በነገታው ታሊባን መለያው የሆነውን ነጭ ባንዲራ ወደ ፓኪስታን በሚያሻግረው ድንበር ላይ እንደሰቀለ ተዘግቧል። አንድ የታሊባን ቃል አቀባይ ያቀረበው ቪዲዮ በድንበሩ ላይ ማንነቱ ያልተገለጸ የታሊባን ተዋጊ ታሊባን የአፍጋኒስታን የጸጥታ ኃይሎችንና በአካባቢው ያሉ የንግድ መደብሮችን ደህንነት እንደሚጠብቅ ቃል ገብቷል። የአሜሪካ ድምፅ ቪዲዮውንም ሆነ ይዘቱን በነፃ ምንጭ ለማረጋገጥ አልቻለም። ብዙ የሀገሪቱ ተወላጆች ግን ታሊባንን ለኑሮ ዘያቸው አደጋ አድርገው እንደሚያዩ ነው የሚገለጸው። መዲና ሳዳት ለሰው ልጅ መብት የሚታገሉ የሁለት ልጆች እናት የመዲናይቱ ካቡል ነዋሪ አክቲቪስት ናቸው። በሀገሪቱ ያለው ስሜት እየተለወጠ ነው ይላሉ።
When the U.S. and NATO and European countries got involved in Afghanistan, people started to live normal lives.
United States, የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶና የአውሮፓ ህብረት አፍጋኒስታን ሲገቡ ሰዎች በሰላም መኖር ጀመሩ። የውጭ አገልግሎቶች ከአፍጋኒስታን መውጣት ሲጀምሩ ግን በተለይም በሴቶች ዘንድ ፍርሃት ሰፈነ። ምን እንደሚደርስብንና የወደፊቱ የቤተሰባችን እድል ምን እንደሚሆን ያሳስበናል።
በሌላ በኩል ደግሞ ካቡል ውስጥ የንግድ ስራ ከጀመሩ አንድ አመት የሆናቸው ሙርታዛ የራሳቸው ስጋት አላቸው።
የተሻለ መጻኢ እድል እንዲጠብቀን እንፈልጋለን። ከጦርነትና ከኮሮና ቫይረስ ነጻ የሆነ የወደፊት እድል እንዲኖረን እንሻለን። በሌላ በኩል ደግሞ ሽቅብ ያልወጣ የኑሮ ዋጋ እንዲኖረን እንጠብቃለን። ምክንያቱም ሁላችንም የምንመኘው ሰላማዊ ኑሮ ነውና።
የታሊባን ኮቴ ሲበራከት በንግድ ስራ ላይ አስተማማኝ ሁኔታ አይኖርም ሲሉም ሙርታዛ አክለዋል።
I must say I'm very worried. Maybe many problems will multiply and maybe I won't be able to support my family.
ከፍተኛ ስጋት አለኝ። ችግሮቹ ሊባዙ ይችላሉ። ቤተሰቤን መርዳት አልችል ይሆናል። ትልቁ ስጋታችን ታሊባን ካቡል ከገባ በሰዎች አእምሮ ላይ ትልቅ ስጋትና ሽብር ሰፍኖ ሰዎች ከመኖሪያቸው ለመሸሽ ሊገደዱ ይችላሉ የሚል ነው።
አያይዞ ሙርታዛ ታሊባን ከአፍጋኒስታን መንግስት ጋር የሰላም ንግግር ሂደት ውስጥ እንዲገባ ዓለም አቀፍ ማህበረሰብ ጥረት ማድረግ አለበት ይላሉ። የሰብአዊ መብት አክቲቪስቷ መዲና ሳዳት ግን የሚሆን አይመስለኝም ብለዋል።
Taliban are the same as they were 20 years ago. The ideology is the same as before. Life under Taliban rule is like you are in a cage.
Taliban ከ20 ዓመታት በፊት ከነበረው አመለካከት የተለየ የለውም። ያው የተለወጠ ነገር የለም። ሪዮት ዓለሙም ያው አልተለወጠም። በታሊባን አገዛዝ ስር መኖር በተለይም ለሴቶች በታገደ ቦታ ላይ መቀርቀር ማለት ነው። በዓለም ዙሪያ እንዳሉት እናቶች ሁሉ ልጆቼ ጥሩ ኑሮ እንዲኖራቸው ፈልጋለሁ። የተሻለና ብሩህ መጻይ እድልም እመኝላቸዋለሁ። ነገር ግን ታሊባን ወደ ስልጣን ከተመለሰ የአፍጋን ልጆች ይህን እድል የሚያገኙ አይመስለኝም። መሰረታዊ ሰብአዊ መብታቸው ይረገጣል የሚል ስጋት አለኝ። ለወንድ ልጄ እሰጋለሁ። ለሴት ልጄ ደግሞ የባሰ ስጋት አለን።
የባይደን አስተዳደር የአፍጋኒስታን መንግስትን በገንዘብ መርዳቱን እንደሚቀጥል ቃል ገብቷል። ነገር ግን የቀድሞውን የታሊባን አገዛዝ የሚያስታውሱት ወገኖች ቃል መግባት ብቻ በቂ አይደለም ይላሉ።
የዜና እና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለው ጽዮን ግርማ ነኝ። አሁን ወደ ሁለተኛው አጋማሽ መሰናዷችን እናልፋለን። የኮቪድ-19 ወረርሽኝ በዓለም ዙሪያ ያለውን ይዞታ በተከታዩ ዘገባ እንዳስሳለን። ሙያዊ ትንታኔውን የሚሰጡን ዶክተር አሰፋ ጄጃው መኮንን በዩናይትድ ስቴትስ የራክቪል የውስጥ ደዌ ሕክምና ማዕከል የሳምባና የጽነ ህሙማን ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻሊስትና የማዕከሉ የኮቪድ-19 ፕሮግራም ሊቀመንበር ናቸው። የፕሮግራሙ አዘጋጅ አሉላ ከበደ ነው፣ እንደሚከተለው ይቀርባል።
ጤና ይስጥልኝ ዶክተር አሰፋ ጄጃው መኮንን፣ በቅድሚያ ለጊዜው አመሰግናለሁ።
ጤና ይስጥልኝ አሉላ።
የኮቪድ ነገር እንዲሁ እንዳነጋገረን እንዳሳሰበንም ተስፋ እንደሰጠንም እዚህ ደርሰናል። በዚህ በዩናይትድ ስቴትስ ያለውን ሁኔታ በመጠኑ መልከት አድርገን የኢትዮጵያንም ዓለም አቀፍ ሁኔታዎችንም ወደምንመለከትባቸው ርዕሶች እንሻገራለን። የቀድሞና የአሁን የዩናይትድ ስቴትስ አስተዳደር የጤና ባለስልጣናት በዛሬው ዕለት በተመሳሳይ በተሰጧቸው አስተያየቶች በዩናይት ስቴትስ ያልተከተቡ ሰዎች ዴልታ የሚል መጠሪያ ያልተሰጠው ራሱን የለወጠ የኮቪድ-19 ዝርያ የመጋለጣቸው እድል ከፍተኛ መሆኑን፣ ተጋልጠው ከተገኙም የበለጠ አደገኛነት እንዳለው የተናገሩበትን የዜና ዘገባ መነሻ ላድርግና በሕክምና ተቋሞቻቸው በየዕለቱ የምታዩቸውን ነገሮች ብናዛምድ፣ እርስዎ በሚሰሩበት የጽኑ ህሙማን መርጃ ተቋም በብዛት ለቫይረሱ ተጋልጠው የሚገኙ እነማን ናቸው? በእድሜ በጤና ሁኔታ ያልተከተቡ የተከተቡ፣ ይህን መነሻ ብናደርግ።
አዎ፣ ባለው የአሜሪካን ሀገር ሁኔታ አንደኛ ከ50% ከግማሽ በላይ የሚሆነውን አዲሱን ኢንፌክሽን የያዘው ዴልታ የተባለው ቫይረስ ነው። ከዛ ውስጥ ግን ከ95% በላይ የሚሆኑት የሚታመሙት ሰዎች ክትባት ያልተከተቡ ሰዎች ናቸው። ታመውም ወደ ሆስፒታል ከሚገቡት ውስጥ 99% ማለት ብዙ ኦልሞስት ሁሉም በሚባል ሁኔታ ክትባት ያልተከተቡ ሰዎች ናቸው ወደ ሆስፒታል እየገቡ ያሉት። ስለዚህ ዴልታ የሚባለው ቫይረስ ምንድን ነው? መሰራጨት አቅሙ ከፍ ያለ ነው። ባልተከተቡ ሰዎች ላይ ደግሞ ማምሲስ ወደ ሆስፒታል መውሰድ እድሉም ከፍ ያለ ነው። ስለዚህ አሁን ያለው ወረርሽኝ በአብዛኛው ያልተከተቡ ሰዎች ወረርሽኝ፣ ኤፒደሚክ ኦፍ ዘ አንቫክሲኔትድ ያልተከተቡ ሰዎች ወረርሽኝ ነው አሁን ያለው። ስለዚህ ግዴታ የህዝቡን የመከተብ መጠን ከፍ እስካላረግን ድረስ ይህን ነገር ማሸነፋችን።
እዚህም ክትባቱ እንደ ልብ ባለበት አሁንም ከፈተናው አልወጣንም እያሉን ነው። በእድሜስ ደረጃ ቀደም ሲል በድሚያቸው አንጋፋ የሆኑ ተደራራቢ የጤና መታወቅ የሚታይባቸው የትንፋሽ በሽታዎች ያሉባቸው በእንደዛ አይነት ሁኔታ ውስጥ ያሉት ይበልጥ የሚጋለጡበት ጊዜ አልፎ ዛሬ በአንጻራዊ ጤናማ ሁኔታ ያሉ ወጣቶችም ይጋለጣሉ። ሆስፒታልን ያጣበቡት ወጣቶች ናቸው የሚለው ነገር ይነገራል። በርሶ ተቋም ይህ አይነት ሁኔታ ይታያል ዶክተር አሰፋ?
እኛ አካባቢ በአጋጣሚ የክትባቱ ከቨሬጅ በጣም ከፍተኛ ስለሆነ በጣም ብዙ ሰው ተከትቧል። ያልተከተበ ሰው መጠኑ እጅግ በጣም ትንሽ ነው፣ በተለይ የምሰራበት አካባቢ። ነገር ግን ሌላ ቦታ ላይ ስናይ እንግዲህ አሁን ያልተከተበው ማን ነው ስንል በአብዛኛው በፊት ከፍተኛ ሪስክ የነበራቸው እድሜያቸው ከፍ ያለ ብዙ ሰዎች ከፍተኛ የክትባት ከቨሬጅ አግኝተዋል። ነገር ግን ወደ ወጣት አካባቢ ስንመጣ ነው አሁን ወጣቱ ምንም የሚሆን ያልመሰለው፣ አልተከተበም በብዛት። ስለዚህ እዛ ላይ ነው አሁን ሞር ኢንፌክሽን ያለው። ሆስፒታልም የሚሄደው ወጣት የሆነና ብዙም የጤና ችግር የሌለበት ነው አሁን በአብዛኛው የሚታየው። ይሄ ሁሉ እንግዲህ አሁንም ያለመከተብ ውጤት ነው።
መልካም ዶክተር አሰፋ፣ ይሄ ምርጫ እያለ በድሉ መጠቀም ያልቻሉ ሰዎች በራሳቸውም ላይ ለሌሎችም የሚያመጡትን ጣጣ ምናልባትም የበሽታውንም ሰንሰለት ለመበጠስ የማያስችል ሁኔታ የፈጠረበትን የገለጹት ምናወራው ዛሬ ባለን መረጃ 161 ሚሊዮን ሰው ሙሉ በሙሉ የተከተበበት ከአጠቃላይ ህዝቡ 49 በመቶ በላይ የተከተበበት ሀገር ውስጥ ነው። ምርጫው ኖሮ በተለያዩ ምክንያቶች እድሉ መጠቀም ያልቻሉ ሰዎች ነው። በአንጻሩ ግን የተቀረው ዓለም የክትባቱን መገኘት በተስፋ ይጠብቅበት ሁኔታ ነው ያለው። ዩናይትድ ስቴትስም በስፋት ቃል በገባችው መሰረት ወደ 80 ሚሊዮን ክትባቶችን በዓለም ዙሪያ ለማሰራጨት ወይም ለመለገስ ፈቅዳለች። እኔና እርስዎ በምንነጋገርበት በዛሬ ዕለትም ዛሬ እሁድ 25 ሚሊዮን ክትባቶች ለአፍሪካ ሀገሮች መስጠት እንደታሰበና ቅድሚያ አሁን ከሚያገኙት የሚቀጥለው ክትባት ከሚደርሳቸው ሀገሮች ሶስቱ አንዷ ኢትዮጵያዊ መሆኗ በዜና ዘገባ ተገልጿል። እስኪ እናዛምድ ዶክተር አሰፋ፣ ምንም በሌለበት ያለው ሁኔታ የክትባቱ መድረስ በጉጉት ይጠበቃል፣ ባለበት ሀገር ግን ደግሞ 50 በመቶ በላይ ሰው ያልተከተበበት ሁኔታ እያየን ነው። ክትባት ብዙ ጊዜ የሚወስድባቸው እንደ ኢትዮጵያ መሰል ሀገሮች ምንድን ነው ጣቸው? ክትባቱ ገና ነውና አሁንም እየተላከ ቢሆን
ያልከው የሚሰጠው ክትባት ያው መጠኑ በአፍሪካ ደረጃ ሲበተን ትንሽ ነው ለየሀገሩ የሚደርሰው፣ ገና ነው። ስለዚህ የእኛ ሀገር አሁን ምንድን ነው አንድ ትልቁ ነገር ቫይረሱ አሁን ለምሳሌ ዴልታ የምንለው እስካሁን ካየናቸው ቫይረሶች ከሰው ለሰው ለመዝለል ከፍ ያለ አቅም ያለው ነው
ለመተላለፍ በፍጥነት
አዎ። እና ለምሳሌ ህንድን በአስደንጋጭ ሁኔታ እንደዛ እንዳረጋት ሌላ ሀገር ምስ እንደሱ አይነት ነገር ሊፈጠር ይችላል የሚለውን አእምሮ ውስጥ ጊዜ ማስገባት ያስፈልጋል። ከዚህ ውስጥ እንዳየነው ለምሳሌ ብራዚል ሲሄድ ቫይረሱ ያልተጠበቀ አይነት በጣም ከፍተኛ አይነት ወረርሽኝ ባለ የተፈጠረው ህንድን የሆነው እና በሚቀጥለው የትኛው ሀገር ይሆናል ገና ክትባት ስላልደረሰ ማወቅ ስለማንችል አሁንም በጣም ከፍተኛ ጥንቃቄ ያስፈልጋል። የምንላቸው መሰረታዊ ነገሮች በተለይ ማስክ በጣም አስፈላጊ ነው። ዲስታንስ መጠበቁን ነኝ ሃይጂን ነገሮችን ማድረጉን አሁንም እዛ ላይ ማተኮር ያስፈልጋል። ሁለተኛ ለቀቄ ማለት ነገር እና ህዝብን የሚሰበስቡ ነገሮች እንደ ሰርግ፣ ይሄ ግራጁዌሽን፣ ክርስትና ምን እየተባለ ሰው የሚሰበስብባቸው ኢቨንቶች ጊዜ ከሆኑ እንኳን ውጪ መደረግ አለባቸው ዲስታንስ ጠብቆ። አሁንም አንድ ክፍል ውስጥ የሚደረጉ ነገሮች የዚህ ወረርሽኝ ታሪክ ገና ተጽፎ አላለቀም። ቫይረሱ እየተቀያየረ ገና ምን እንደሚመጣ ስለማይታወቅ አሁንም እንጂ በተለይ ኢትዮጵያን ሀገሮች ከፍተኛ ጥንቃቄ ሆነ ያስፈልጋል። ካለፈውም ጊዜ በበለጠ ነው መጠንቀቅ ያለበት ሰው፣ ምክንያቱም የቫይረሱ የመተላለፍ አቅም ከፍ ያለ ስለሆነ ሲይዝም ደግሞ ጠንከር ማድረግ ስላለ። ክትባት ገና ነው ለኛ፣ ግን ክትባት መጣ ተብሎ አጋጣሚ በሚገኝበት ጊዜ ሁሉም ሰው እንደው ሁለተኛ ሀሳብ ሳያስገባ መከተብ ወዲያው መምረጥ አለበት። ይሄ ስለ ክትባት የሚነገሩትን መጥፎ ነገሮች አእምሮ ውስጥ ማስገባትና ስራ ላይ ማዋል አያስፈልግም። አሜሪካን ሀገር እንደምናየው ክትባት ኖሮ ያልተከተቡ ሰዎች ነው አሁን እየተጎዱ ያሉት። ስለዚህ እኛ ሀገር አጋጣሚው ሲገኝ መከተብ፣ ከዛ በፊት ግን አሁንም ገና ስለሆነ የክትባት እድላችን መሰረታዊ ነገሮችን መከላከል ላይ መቀጠል አለብን።
መልካም ዓለም አቀፍ ሁኔታን ወደሚመለከት ርዕስ ልውሰዶና ባለፈው ዓመት ከነበረ ልምድ አንጻር ሰዎች በብዛት በሚገኙባቸው አካባቢዎች እርስዎ የኢትዮጵያውያን ሲገልጹ የምረቃ ስነ ስርዓቶች፣ ሰርጎች እና ሰዎች በብዛት የሚሰባሰቡባቸው የተለያዩ ሁኔታዎች እንደገለጹት እነኚህ ሁኔታዎች ለቫይረስ መዛመት በጣም አመቺ አጋጣሚ መፍጠራቸውን ባለፈው ዓመት ትልቅ ትንሽ ሳይባሉ አብዛኞቹ መሰረዛቸውን እናውቃለን። አሁን ተስፋ የሰጠ ሁኔታ በዓለም ደረጃ መፈጠሩ የክትባቶቹ በብዛት የመሰራጨት እድል ከዕለት ወደ ዕለት እያደገ እየጨመረ መምጣቱ ታላላቅ የስፖርትና ሌሎች ዝግጅቶችንም መልሶ ወደ ማምጣቱ አዝማሚያ እየተሄደ ነው እና አንድ ሳምንት ባልሞላ ጊዜ ውስጥ የሚከፈተው ቶኪዮ ኦሎምፒክ ምናልባት ዓለምን በትልቅ ደረጃ የምታስተናግደው የመጀመሪያው ትልቅ ፈተና መታያ ተደርጎ ተወስዷል። ይሁንና
ለፕሮግራሙ የተመደበው ክፍለ ጊዜ አበቃ እንጂ ፕሮግራሙ አላበቃም። ዶክተር አሰፋ ለቀደመው ያሉላ ጥያቄና እንዲሁም በሌሎች ተያያዥ ጉዳዮች ዙሪያ የሚሰጡትን አስተያየት ይዞ በተከታዩ ፕሮግራም ይመለሳል። ለአሁኑ ግን ዶክተር አሰፋን ለጊዜያቸው እናመሰግናለን። የተከበራችሁ አድማጮች፣ ለምሽቱ ያዘጋጀናቸው ፕሮግራሞች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ብርሃን ኃይሉ በቅንብሩ አብራን ነበረች። ሲድራ ደግሞ የስርጭት መሐንዲሱ ነበር። ሰላም፣ በደህና እደሩ።